ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ ይሆኑ ነበር የአፍሪካን ምግብና የአሜሪካን ጃዝ።
የሰማችኋቸው ወይዘሮ ነጻነት አለማየሁን ነው። በቅርቡ ከዚህ ዓለም የተለዩት በሳን ፍራንሲስኮ ከተማ የጃዝ ሙዚቃን ዳግም ያነቁ ስለመሆናቸው የሚነገርላቸው አቶ አጎናፍር ሽፈራው ባለቤት ናቸው። የአቶ አጎናፍርን ኪናዊና ማህበራዊ አበርክቶት በምሽቱ እንቃኛለን። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የምስልና ድምፅ ቅንብሩን ይከውናል። አብራችሁን ስለምታመሹ በእጅጉ እናመሰግናለን። ወደ ቀዳሚው መሰናዶ እንሻገር። አስቀድመን ከአንድ የስነ ጥበብ ባለሙያ ጋር እንተዋውቃለን። ከአዲስ አበባ ዩኒቨርሲቲ አለፈለገ ሰላም የስነ ጥበብ ትምህርት ቤት የተመረቀው ሳሌ ተሰማ ተምትሜ ያለፉት 15 ዓመታትን ነዋሪነቱን በመካከለኛው ምስራቅ ካታር ላይ አድርጓል። ሳሌ ተሰማ በኢትዮጵያና በተለያዩ ሀገሮች ተዘዋውሮ ስራዎቹን ያቀረበ ሲሆን በዋናነትም በሰዎች ቁመት ልክ የሰራው የቡና ቅርጽ በካታር የቅርስ ማዕከል በሚካሄድ ትዕይንት አካል በመሆን እስከ መጪው መጋቢት ድረስ ለእይታ ክፍት እንደሚሆን ተነግሯል። ከሰዓሊ ተሰማ ጋር ኤደን ገረመው አጭር ቆይታ አድርጋለች። በመቀጠል ይቀርባል።
በጣም ነው ማመሰግነው ለዚህ ቃለ መጠይቅ ፍቃደኛ ስለሆንክልኝ፣ እንዲሁም ባጭሩ ደግሞ ስላገኘው ደስ ብሎኛል። እስኪ ማንነትህን ለአድማጮቻችን አስተዋውቅል።
እሺ፣ በጣም አመሰግናችኋለሁ እንግዳችሁ አድርገው ስለጋበዛችሁኝ። ስሜ ተሰማ ተምትሜ ይባላል። ተወልጄ ያደኩት አዲስ አበባ ነው። ባለትዳርና የአራት ልጆች አባት፣ ልዩ ሙያ ስለ ከአዲስ አበባ ስነ ጥበብ ትምህርት ቤት በስል ተመረቄ። ላለፉት 18 ዓመት ግን በአቪዬሽን ፊልድ ላይ ነው የሰራ የምገኘው። አሁን የምኖርበት ሀገር ካታር ዶሃ ውስጥ ነው የምኖረው።
እሺ፣ እስቲ የት ስራዎችን አሳይተሃል? ከሳን ጀምር።
አሁ እንግዲህ ከዚህ ቀደም ከትምህርት ቤት እንደጨረስን ያው በኢትዮጵያ ውስጥ አዲስ አበባ እንዲሁም በድሬዳዋ ከዛም ጅቡቲ፣ ፈረንሳይ፣ ጣሊያን፣ ስዊድን፣ ሆላንድ፣ ኔዘርላንድስ ደግሞ እዚህ ካታር ውስጥ ደግሞ የአመቱ እንዲዘጋጅ የተለያየ ዓለም አቀፍ የስዕል ኤግዚቢሽኖች አለው። እዛ ላይ በብራንድ አምባሳደርነት እንዲሁም እድል ገጥሞኝ ከኢትዮጵያ እንዲሁም ሳሊያን በማስመጣት ራሱ እዚህም የማሳየት እድሉ አለ እና ኦልሞስት ከተመረኩኝ 20 ዓመታት ብለ አልፎትኛል። በዚህ 20 ዓመታት ውስጥ በርካታ ሀገራት በማሳየት አቅም ይችለውን እያረኩን ያለው።
ወደ ስዕል ስራ እንዴት ገባ? ስዕል ጥሪ ነው የሚለውን ነገር እንዴት ነው ያወቅከው?
እንግዲህ ሳሊ ደግሞ ያው በመወያነኝ ጥበብ ዘርፎች ላይ ሆን መወለድ ያስፈልጋል። በተፈጥሮ የምናገኛቸው ነገሮች ናቸው። ከዛ መሬት ላይ እየጫርን ከዛ ቀ በመቅጠል ነው የቤተክርስቲያን ውስጥ በሰንበት ትምህርት ባሳለፍንበት ሁነት ውስጥ አበባ ስዕሎች እየሳለን እያለን ያው ከፍተኛ ሃይስኩል መጨረስን በኋላ አዲስ አበባ ስነ ጥበብ ዲዛይን ትምህርት ቤት በመግባት ያው ማደግ ትችሏል ማለት ነው። እና ያው መነሻው ከተፈጥሮ የተገኘ እውቀት ነው። ትምህርት ቤት ውስጥ ክፍል ውስጥ በመሳል በዘመን አድርጎ ነው ወደ ኮሌጅ ደረጃ ስፔሻል አድርጌው አሁን ደግሞ ከምሰራው ስራ ፊልድ ኦፍ አቪዬሽን ጎን ለጎን በመስራት ላይ ይገኛሉ ማለት ነው።
እሱ እንግዲህ አይከብድም። ምናልባት የሙሉ ጊዜ ሌላ የአቪዬሽን ስራ ኖሮ የአራት ልጆች አባት ነህ፣ በዛ ላይ በሰው ሀገር ነው የምትኖረው እና እንዴት ነው እነዚህ ነገሮች ያመጣጠንካቸው?
እዚህ አንድ ሁለት ነገሮች ጠቅስ ፈልጋለሁ። አንደኛ ሙያ የሚገርምሽ ኢትዮጵያ አየር መንገድ ክብር ይግባው እና ለ5 ዓመታት አገልግየዋለሁ እና ከ7 ዓመታት በፊት ኢትዮጵያ አየር መንገድ ለአውሮፕላኑ አካላት ዲዛይን የኤክስቴሪየር ዴሊቨሪ ማለት ነው ከአዲስ አበባ የስነ ጥበብ ዲዛይን ትምህርት ቤት ነው የሚቀጥረ የነበረው ለ7 ዓመት እስካሁን ድረስ በፖሊሲ ደረጃ ማለት እና በፈረንጆች 2003 ነው በሳሊያን ተፈልጎ ያው የአቪዬሽን ልምድ እዛ ተጀመረ ማለት ነው እና 5 ዓመታት አገለገለኝ እና ያው ከቀጠልም 2008 ደግሞ ጀምሮ እስካሁኑ 2023 አሁን 24 ካታር ኤርዌይስ ውስጥ ነው በመስራት የምገኘው እና ለዚህ እንደ ትልቅ አድርጌ መምሳ ነኝ እግዚአብሔር ፈቃድ። በመቀጠል እጅግ ማክብራት የልጆች እናት ከበስት ባለቤት ወይዘሮ ለምለም በላይነህ የልጆችን ማሳደግ ቤቱን አስተዳደር አጠቃላይ በመያዝ በቃ ከስራዬ ጎን ስዕል እንደ መዝናኛ ነው። በቃ ልክ አንድ ሰው ምንም የሚሰራ ምንም የመዝናኛ ሰዓት አለው። ጥሩ የሆነ እረፍት ሰዓት አለኝ። በእና የእረፍት ሰዓቶቼ ነው እነኝ ስራዎች የሚሰራው። ሰዓቶችን በአግባቡ መጠቀም የቤተሰብ ሰዓት አለ፣ የራስ ሰዓት አለ፣ የሀገር ሰዓት አለ፣ የአገል የሃይማኖት ደግሞ ሰዓት አለ። እነኝ ያው የአእምሮ ነጻነት ሲኖር ያው መስራት ምችው ነገር አለ እና ትልቁን ድርሻ የክብርት ባለቤት ወይዘሮ ለምለም ነው ማለት እችላለሁኝ።
ከዚህ ቀደም አንድ የሰጠኸው ቃለ መጠይቅ ላይ እንደ መምህር ሆነ አይቻሉ ነው። በካታር የስዕል ስልጠና ትሰጣለህ እንዴ?
ካታር ውስጥ የካታር ኢንተርናሽናል ስኩል አለ ለኢትዮጵያውያን ማለት ነው እና አራቱም ልጆቼ ሀገራዊ እውቀት እዚህ ላሉ ኢትዮጵያውያን ስለ ሀገራቸው ማንነት ለምሳሌ ከሰራናቸው ፕሮጀክቶች አሉ በኢትዮጵያ ቡና አመጣጥ ላይ በህዳሴው ግድብ ላይ ስለ አድዋ ያንን ወርክሾፕ በመስጠት እነኝህ ህጻናት ከሀገራቸው ርቀት ቢሆኑ ግን እንደ ሳሌ እንደ ኢትዮጵያ ደግሞ ኃላፊነት አለብኝ በማሰብ እዚህ ካታር ብቻ በመጓዝ በሚጓዙባቸው ሀገራት በተለይ በትልቁ በትውልድ ላይ ስለማንነታቸው መሰል ነገሮች በመስራት ይገኛል። በመሆኑም እዚህም ካታር በሚገኝ ኢንተርናሽናል ስኩል የካታር መንግስት ለኢትዮጵያውያን የሰጠን ትልቅ ትምህርት ቤት አለ። እና ኢትዮጵያ ኤምባሲ ጋር በመሆን ኢትዮጵያውያን ይማሩበታል። ስለዚህ ለእኛ ህጻናት ከሀገራቸው ስራራ በማንነታቸው ዙሪያ ላይ የመዝራት ኃላፊነት ስላለ እኛን ህጻናቶችን የማንነት ማስገንዘቢያ የስነ ጥበብ ወርክሾፕ የማሳሳያን ማለት ነው።
አንድ በጣም ያየሁት ነገር ቡናን ትጠቀማለህ ስዕሎች ላይ፣ እንዲሁም ደግሞ ከነሐስ የተሰራ ትልቅ የቡና ስታችሁም አለ። እስቲ ስለሱ ነገር ንገረኝ። እነዚህ ከቡና ጋር የተያዘው ነገር ምንድን ነው? የት ደርሷል?
ቡና እንግዲህ ያው የኛ የኢትዮጵያ በረኛ እንግዲህ የኢትዮጵያ ውስጥ የሰሩ መሰረ መገኛ ተብሎ ከተባሉ አንዱ ባሻገር ቡናችን ነው እና ይህን ነገር ቡና ደግሞ የማስታወቅ ኃላፊነት አለ። ቡና ብቻ የማይጠጣ ሰው የለም። በተን ሀገር ስንትራብል ስናደግ እና ለቡና ደግሞ መጠጫ ምክንያት የሆነች ኢትዮጵያ ነች። እና ግን ዛሬ 2023 ካታር ትልቅ ኢንተርናሽናል ኤክስፖ አዘጋጅታ ለስድስት ወራት ክፍቶ ነው። ከኤክስፖ በፊት ግን ዓለም አቀፍ ኤግዚቢሽን ከናወን ነበረና እዛ ኤግዚቢሽን ላይ የሆርቲካልቸር ፓርት ነበረ፣ የኤክስፖ ፓርት ነበረ። እና ምን ከግብርና ጋር እንደምንላያዘው ስል ስለዚህ ላይ በውስጤ ሁሉ የሚያስቆጭ ነገር አለ። እኛ የቡናው ባለቤት ሆነ በርካታቸው ነው እየከበሩበት ያለው እና ስለዚህ ቡና ምን ማድረግ አለብን ብንል ትልቅ የኔን ቁመት ሊያክል የሚችል የቡና ስካልፕቸር በቃ አቀረብኝ እና እዛም ኢትዮጵያ የዓለም ቡና መጠጣት ምክንያት እንደሆነች አፍራራው። የሀገሬው መንግስት ደግሞ በሚያስገርምሽ መልኩ ይሄንን ከካርድቦርድ ነው የሰራሁት። ትልቅ ቡና ነው በነሐስ ተሰርቶ በአንድ የሆነ አካባቢ በአደባባይ ላይ እንዲቀመጥ ቃል ተገብቶልኝ እጅግ ከፍተኛ ደስታ ላይ ያለሁት እና ስለዚህ የቡና ውስጥ እንዲመስላል ማለት
ነው። መቼ ነው ይሄ ቃል የተገባል? የትኛው አደባባይ ላይ ነው ይሆናል የተባለው?
አሁን ቃል የተገባልኝ አሁን ኖቨምበር 25-30 በነበረ ትልቅ ዓለም አቀፍ ስዕል ኤግዚቢሽን ላይ ቀርቦ ነበር ይህ ስዕል። ከዛ በኋላ የኢትዮጵያ ፓቪሊዮን አለ። በርካታ ሀገሮች ነው እያከናወኑ ያሉት ይህን ፓቪሊዮን እና የኢትዮጵያ ኤምባሲ በአጋጣሚ እዚህ ላይ ትልቅ ምስጋና ይገባዋል እና ያን ፓቪሊዮን ትልቅ ቡና እዛ እንዲቀመጥ አድርገው በመታየት ላይ ያለ በአሁኑ ሰዓት በፓፕሪዮና ላይ እስከ ማርች አጋማሽ ለህዝብ ክፍት ሆኖ እየታየ ነው እና እሱ እንደተጠናቀቀ በኤምባሲው አማካኝነት ይሄ ወደ ብሮንዝ ካስ ተደርጎ እነሱ በሚመርጡት አካባቢ እንግዲህ በሀውልትነት ሊቀመጥ ነው። እንግዲህ በህይወቴ በጣም ትልቅ አቺቭመንት ከብዬ ከምላቸው አንዱ ነገር ትልቅ ነገር ነው እና በርካታዎችም ይህን ታሪክ ያውቃሉ።
አይነት ሰዓሊ ነኝ ብለህ ትላለህ ወይም ደግሞ የአሳሳል ዘይህን የቱ ጋር ታስቀምጠዋል?
አሁን ያሁን ይህ ቴኒስ ስራ ዝም ብዬ ካታጎራይዝ አድርገውን ያው ራሴው በራሴው ስሜት የእኔ ስራ ያተኮሩ ዲፕሎማሲ ላይ ይመስለኛል። በርካታ ሀገራት እንዲሁም ግለሰቦች ተቋማት በሚያደርጓቸው ማናቸውም በጎ አድራጎት እነኝ የተደረጉ ድርጊቶችን ወደ ስዕል በመቀየር በቅጽበት ማለት ነው ያንን ስሜት ሊያጎላ በሚችል መልኩ በማዘጋጀት ወደ ስዕል የመቀየር ስሜቶች ላይ አለ እና ሞሮሊስ መልካም ነገሮች ላይ በጎ ነገሮች ላይ እና በቃ ዲፕሎማሲ ላይ ፎከስ ያደርጋሉ። ምክንያቱም ይሄ ከእንግዲህ ከዋና ቋሚ ስራዬ ጎን ለጎን ነው። ግን ቋሚ ስራዬን በአጋጣሚ ለስዕል ነው መቆጥረው። በአጋጣሚ ቴክኒካል ቢሆንም ያው ነገሮች ተመቻችተውልኝ ከዚህ ጋር አያያዛቸው በመስራት ያገኛሉ ማለት ነው።
እስቲ እንግዲህ እንደ ሰዓሊ ወደፊት ራስህን የቱ ጋር ታየዋለህ? ህልምህ ምንድን ነው?
ህልሜ እንግዲህ ምንድን ነው መቼም ለመስጠት ያው መሰጠት ይፈልጋል። እግዚአብሔር የሰጠኝን ጥበብ ለበጎ አላማ በቃ መልካም ለሚያደርጉ አካላት ከግለሰብ እስከ ተቋማት እስከ ኔቲሽንስ እና ሀገራችን ገጽታ በቃ በጣም ትልቁ ነገር ሀገራችን በአሁኑ ገጽታ በጣም በሚያሳዝን መልኩ በየትም በምንሄድባቸው ቦታዎች በተለያዩ አካላት የሚነሳው ነገር በጣም ስሜት ታች የሚያደርግ ነው እና ይህን ነገር ሁላችን ኃላፊነት አለ ሀገራችን ፕሮሞት የማድረግ በየተሰማረ በተለይ ከኢትዮጵያ ውጭ ያለ ኢትዮጵያውያን ማለት ነው። ስነ ጥበብን በመጠቀም ሀገሬን በቃ ልክ አትሌቶቻችን እንዴት ነው ሮጦ ላባቸውን ደማቸውን አፈሰው እንደሚያደርጉት እኔም በዚህ በስነ ጥበብ የተጀመረውን ጉዞ ያ ነው ህልሜና ሀሳቤ።
ካታር ውስጥ የራስህ ጋለሪ የመክፈት ሀሳብ እንዳለህም አይቼ ነበር እና እስቲ ስለሱ ጥቂት በለኝ።
አዎ እዚህ ምንድን ነው እዚህ ካታር ውስጥ በምኖርበት እንግዲህ ለ16 ዓመታት ውብ የሆነ 16 ዓመታት ነው እየኖርኩ ያለሁት። ያም ውብ ስልሽ እንግዲህ ከሀገር ተርቆ እኛውን ውብ የምናደርጉ የምንኖርባቸውን አካባቢዎች እንደዚህ አይነት ኤነርጂ ውስጥ ካለ ድረስ ኦልሬዲ ጊዜያዊ ራሴ ስቱዲዮ አለ። ከጊዜያዊ ስቱዲዮነቱ ነገሮች ሲመቻችሁ ወደ ራሴ የሆነ ጋለሪ ለመጓዝ ያው በመንደርደሪያ ነው ያለሁት።
እስቲ አንድ ሌላ ያየሁት ነገር እና ሳልጠይቅህ ማለፍ የማልፈልገው ካየኋቸው ፎቶግራፎች መካከል አንተ ከዚህ ቀደም ኢትዮጵያ ላይ ሲሰሩ ለነበሩ ተቋማት፣ ድርጅቶች በተለይ አምባሳደሮች ስጦታ ስታበረክት አይቻለሁ እና ይሄ ከምን የመነጨ ነው?
ነገር ሳደርግ የነበሩ ይህ እንግዲህ ኮሌጅ እያለሁ 20 ዓመታት በፊት የነበረ ልምድ ነው እና በዜና አውታሮች ስመከታተል ለምሳሌ እንደ ምሳሌ ብንወስድ የአሜሪካንና ኢትዮጵያ አመተኛ አመትን መከበሩ በዜና አውታር ላይ ሰማሁት። አሁን በርካታ አሜሪካውያን ኢትዮጵያውያን በአሜሪካን ራሳቸውን ሰርተው እየተማሩ ወገኖቻቸው ቤተሰቦቻቸውን ይረዳሉ። አት ሴም ታይም በዛ ወቅት ኤች አይቪ በሽታ በጣም በከፍታ ሁኔታ እየተሰራፋ በነበረበት ሰዓት በርካታ ሰዎች ይረዱ ነበረ። ዜናውን ሳደምጠው በቀጥታም በተዘዋዋሪም በአንድ በዓል ዳንደት ይሰማኛል። ጠዋት ደውዬ አድናቆቴን ገልጽላቸዋል፣ ቀጠሮ አስይዛለሁ። ከተቀበሉኝ በኋላም እንደ አንድ ትልቅ ባለስልጣን የሚቀበሉኝ ሀሳቡ ይገረሙት ይደንቁበታል። እኔ ደግሞ ግለሰብ የሆንኩ ኢትዮጵያዊ ግን የዚህ ለሁለቱ ሀገሮች ጉዳይ ደግሞ እንደ ጉዳይ የሚያስጨንቅ የሚያስጠበኝ የኢትዮጵያዊ ሰዓሊ እንደሆንኩ እና በዛ ሀሳብ ምክንያት ይህን ነገር እያደረግኩ እንዳለው እና በጣም ተደስተው ተገርመው ከነሱ የሚገኘው መለሽ በጣም በእውነት የሚፈጥረው ቀላል አለን። በአጋጣሚ በዛ ሰዓት ብቻ ሳይሆን አሁንም ስለዚህ በምኖበት ሀገራት ሀገራችን ላይ አሁን በኬንያ ናይጄሪያ ባለፈው በሀገራችን ላይ በተፈጠረው ትልቅ ችግር ሀገራችን ውስጥ የነበረውን ችግር ለመፍታት ባደረጉት ነገር በቀጥታ ኤምባሲ በመሄድ ከተያያዥ የሆኑን ሀሳብ ወደ ስዕል በመቀየር ማለት ነው ሀሳቡ ወደ ስዕል በመቀየር እዚህም ያው ቀጥሏል ጉዳይ።
እሺ፣ ሰዓሊ ተሰማ ከአሜሪካ ድምጽ ጋር ለነበረ ቆይታ ስለሰጠህን ጊዜ አመሰግናለሁ።
እኔም እጅግ በጣም አመሰግናለሁ። በጣም ጊዜ ስጥልኝ። አመሰግናለሁ።
ከጋቢና ጋር ናችሁ። ከአሜሪካ ድምጽ ነው ወደ እናንተ እየደረሰ የሚገኘው። ከሰሞኑ የሳን ፍራንሲስኮ ከተማ ትልቁ የህግ አውጪ ተቋም ለአንድ ትውልድ ኢትዮጵያዊ የማስታወሻ አፍታ አስተናግዷል። ትውልድ ኢትዮጵያዊው በከተማው ውስጥ የጃዝ ሙዚቃ ባህል ዳግም እንዲያንሰራራ ያገዙ፣ በተለያዩ ሰብአዊ ተግባራት የከተማዋ ነዋሪን የደገፉ ስለመሆናቸው በወቅቱ ተወስቷል። እኚህ ሰው አጎናፍር ሽፈራ ይባላሉ። የከተማው ነዋሪዎች ደጋግመው በበጎ የሚያነሷቸውን በቅርቡ በሞት የተለዩትን ሰው ታሪክ ባጭሩ እናስቀኛችኋለን።
በአውሮፓውያኑ ታህሳስ ወር መጀመሪያ ላይ በሰሜን ካሊፎርኒያ የምትገኘው የሳን ፍራንሲስኮ ከተማ ህግ አውጪዎች በቅርቡ ከዚህ ዓለም በሞት የተለዩ ትውልደ ኢትዮጵያዊ ማስታወሻ አፍታ አሰናድተው ነበረ። ቦርድ ኦፍ ሱፐርቫይዘርስ የተባለው የህግ አውጪ ተቋም አባል ከሆኑት መካከል አንዱ አሻ ሳፋይ የትውልደ ኢትዮጵያዊን ውለታ ለመዘከር ከቀደሙት መካከል አንዱ ናቸው።
በንግድ ሰው እንዲሁም የማህበረሰብ አባልነታቸው ራሴ ላስ ሬስቶራንትንና የጃዝ ክለብ በማቋቋም ለፊልሞር መንደር በእጅጉ አበርክተዋል። 30 ዓመታትን ያህል በሳን ፍራንሲስኮና በሰፊው ባህር ዳርቻው ቀጠና ለሚገኘው የጥቁሮች ማህበረሰብ ሰጥተዋል። ብዙ ጊዜያቸውን ለህብረተሰቡ በማበረከትና በማገልገል ላይ አውለዋል። ብዙውን ጊዜ በጥልቅ ፍላጎት የተሞሉ የድምፅ አልባዎች ድምፅ፣ ሰላም ወዳድና ሌሎችን በእውነት የማገልገል ልብ ያላቸው መሆኑ ሲገለጽ ቆይቷል።
አሻ ሰፋይ በስሜት በተሞሉ ቃላት ሊዘክሯቸው የሞከሩት ሰው አጎናፍር ሽፈራ ይባላሉ። በከተማ ውስጥ በነበራቸው ወደ 40 ዓመታት የተጠጋ ዘርፈ ብዙ አበርክቶት በእጅጉ ይታወቃሉ። ለዚያም ነው በህልፈታቸው ማግስት የከተማዋ ህግ አውጪዎችም ሆነ ከሳቸው መልካም ስራ ያተረፉ ግለሰቦች ጥልቅ ሐዘናቸውን ለመግለጽ ያላመነቱት። አቶ አጎናፍርና ሳን ፍራንሲስኮ የተዋወቁት በአውሮፓውያኑ 1970ዎቹ መጀመሪያ ላይ ነው። በሳን ፍራንሲስኮ ስቴት ዩኒቨርሲቲ ትምህርታቸውን ለመከታተል ወደ ስፍራ ያቀኑት ወጣቱ አጎናፍር ኢትዮጵያ ውስጥ የፖለቲካ ለውጥ እንዲፈጠር በውጭ ሀገራት ሲታገሉ ከነበሩት መካከል አንዱ ለመሆን ጊዜ አልፈጀባቸውም። የዚያ ዘመን የትግል ጓዳቸው ወይዘሮ አለማሽ እስጢፋኖስ ያን ጊዜ እንዲህ ያስታውሱታል።
ተማሪ ማህበር የሚባል የኢትዮጵያን ስቱደንት ሙቭመንት ውስጥ ሁለታችንም በጣም አክቲቭ ነበርን። ከዛ ጀምሬ ነው የማውቀው እና በዛን ጊዜ የነበረው የወጣትነታችን ዘመን በጣም አይዲያሊስት የሆነ አስተሳሰብ፣ በቃ ለኢትዮጵያ የተጨቆነው ኢትዮጵያ ህዝብ ነፃ ለማውጣት በክላስ ስትራግል አይን እያየን በቃ ያለውን አገዛዝ በመቃወምና በረሃቡ ምክንያት በጠቅላላው ብቻ ፊውዳል ሲስተሙ መውረድ አለበት በሚል በዛ ነበረ የጀመርነው እና በዛን ጊዜ በጣም አክቲቭ ነበረ አጎናፍር ከኛ ጋር።
የቀዳማዊ ኃይለ ሥላሴ መንግስት ተወግዶ የደርግ ዘመነ መንግስት በትረ ስልጣኑን በጨበጠ ማግስት አቶ አጎናፍር ከፖለቲካዊ ትግሉ ባሻገር ወደ ሌላው የህይወት ምዕራፋቸው ተሻገሩ። አቶ አጎናፍር በ1986 የአውሮፓውያኑ ዓመተ ምህረት በከተማዋ ህዝብ በተለይም በፊልሞር መንደር ውስጥ ደማቅ አሻራ የተዉበትን የመዝናኛ ስፍራ ከፈቱ። ያ ስፍራ ራሴ ላስ ጃዝ ክለብ ይባላል። ክለቡን ያዘወትሩ ከነበሩት የቅርብ ወዳጆቻቸው መካከል አንዱ የሆኑት አቶ ፍቅሩ በቀለ ትዝታቸው ዛሬም አልነጠፈም።
ራሴ ላስ በጣም አስፈላጊ የነበረ ጊዜ የተከፈተ ክለብ ነው። በጣም ቢዚ ነው። ኦልሞስት 7 ቀን ሞስትሊ አፍሪካን አሜሪካን አርቲስቶች፣ የጃዝ አርቲስት እና ብሉስ አርቲስቶች ይመጣሉ። ሎካሊም የታወቁም ወይም በዚህም ፌመስ የሆኑትም ሰዎች ብዙ ጊዜ መጣሉ። ሬስቶራንቱ ያው ምግቡም በጣም ተወደደ ምግብ ነበረ። ሙዚቃውም ደግሞ ከራት በኋላ ደግሞ ሁልጊዜ ሙዚቃ አለ፣ በተለይ ዊኬንድ ላይ በጣም በጣም ደስ የሚል ነበር። እኔም ያው የጃዝ እና የብሉዝ ወዳጅ ስለሆንኩኝ ለእኔ በጣም ጥሩ ኤንቫይሮንመንት ነው የፈጠረልኝ የነበረው።
ራሴላስ ጃዝ ክለብ በከተማዋ ነዋሪዎች ዘንድ የመዝናኛ ስፍራ ብቻ አልነበረም። ክለቡ የሚገኝበት ፊልሞር ቀጠና በ1950ዎቹና 60ዎቹ የአውሮፓውያኑ ዘመን ድንቅ ጥቁር የጃዝ ሙዚቃ ተጫዋቾች ገነውበት ነበረ። ከተማዋ በቀጣይ ዓመታት የዘረጋችው አወዛጋቢ የመልሶ ማልማት መርሃ ግብር ግን የቀጠናውን ድምቀት አውይበው ስፍራው መቀዛቀዝ ጀመረ። የራሴላስ ጃዝ ክለብ ታዲያ የቀደመውን የጃዝ ታሪክ ያደሰ ስፍራ እንደነበረ ይወሳል። ክለቡ ችሎታው ኑሯቸው እድሉን ላጡ ጥቁር አሜሪካውያን የፈጠረው መልካም እድል የላቀ እንደነበረ ባለቤታቸው ወይዘሮ ነጻነት አለማየሁ ያስታውሳሉ።
ወደ 35 ዓመት ክለቦቹን ኦን ሲያደርግ በጣም የታወቁ ሙዚቀኞች ነበሩ የሚያመጣው እና እድል ይሰጣቸዋል። መጀመሪያም ሌላ ቦታ ተጫውተውም ለማያውቁት እድል ይሰጣል እና አቀፈው፣ ካልቸሩን አቀፈው እና ሬዚስታንቱ ጠፋ፣ አብሮ መስራት ጀመር እና ይበዝ አሁን ነው ከዚህ ዓለም በሞት በተለየበት ጊዜ መቼም የደረሰን እና በጣም አዝነው በጣም ያውቃሉ እሱ አንከር እንደሆነና እንዴት ያንን ፊልሞር ኤሪያ እንደረዳና በሙሉ ናቸው። ዴይ ፖር ዴር ሃርት በጣም በጣም ነው ያዘኑት እና ያውቃሉ ደግሞ ምን እንዳደረገ ቀላልም እንዳልሆነ ቀላል እንዳልሆነ እያወቀ ነው የገባበት። እነሱም አልገቡበት ግማሾቹ እዛ ውስጥ፣ እሱ ግን ሂ ጀስት ዋንትድ ቱ ኢንትሮዲውስ እና የሰማውን ስራ ላይ ማዋል። ዋንስ አፖን ታይም ፌመስ ነበረ ይሄ ኤሪያ ስላሉ እሱን አጥንቶ እንዳልኩ ከኢትዮጵያ ምግብ ጋር አንድ ላይ ፔር አድርጎ ለሚመጣው ሰው ሁሉ ፋሲኔትድ የሆኑ ነበር። የአፍሪካን ምግብና የአሜሪካን ጃዝ ብለው እንጆይ ያደረጉት ነበር።
አቶ አጉናፍር ስመ ገናናው ራሴላስ ጃዝ ክለብን በጥቁር አሜሪካውያንና በትውልድ ኢትዮጵያን መካከል የመልካም ግንኙነት ድልድይ ለማድረግ ችለው እንደነበረም ይወሳል። በቅርቡ በከተማው አስተዳደር አባላት ፊት በተዘከሩበት አፍታ አሻ ሰፋይን የመሰሉ በህዝብ የተመረጡ ህግ አውጪዎች ይህንን አጉልተዋል።
Black immigrants are invisible in society.
ብዙ ጊዜ ጥቁር ስደተኞች በማህበረሰብ ውስጥ ከእይታ የራቁ ናቸው። የግዙፉ ጥቁር ማህበረሰብ አባላት ብቻ ተደርገው ይታያሉ። እሳቸው የኮሩ ጥቁር ሰው ብቻ ሳይሆን የኮሩ ኢትዮጵያዊ ስደተኛ፣ የማህበረሰባቸው አምድና ከሰፊው ህዝብ ጋር ትስስር ያላቸው መሆኑን እውቅና መስጠት ያስፈልጋል። የሁሉም ማህበረሰቦች አባል በመሆናቸውም ኩራት ይሰማቸው ነበር።
የአቶ አጉናፍር ሌላ በርክቶት የትውልድ ሀገራቸውን በሚመለከቱ ፖለቲካዊና ማህበራዊ ጉዳዮች ላይ የነበራቸው የላቀ ተሳትፎ እንደሆነ በቅርቡ የሚያውቋቸው ይናገራሉ። ለአመታት በወዳጅነት በኋላም በትዳር አብረዋቸው የኖሩት ወይዘሮ ነጻነት አለማየሁ እንዲህ ይገልጹታል።
የሚገርም ነገር ሁል ጊዜ ያው ጃዝ ክለቡ ስላለ የታወቀ ስለሆነ እሱም ከሰው ጋር የመተዋወቅ ዕድል እየበዛና እየሰፋ ሄደ እና ከፖለቲሽያንስ ጀምሮ ሜሮች፣ ገቨርነሮች፣ ሱፐርቫይዘሮች እንደዚሁም የኮሚኒቲ ሊደሮች በሚመጡበት ጊዜ የሚያስበው እንዴት ነው ይሄንን እኛ እዚህ ያለነው ዲያስፖሮች እና እንደዚህ ኦፖርቹኒቲ ኖን ስራ ያለን ቢዝነስ ያለን እንዴት ነው ከሀገራችን ጋር የምናያይዘው በማለት ነበር የሚያስበው ሁልጊዜ። አሁን ፊልሙር ላይም ሲከፍት ኢትዮጵያኖቹን ይጋብዝ ነበር። ኢንክሉዲንግ እኔና የእህቴን ክለብ ሺባን እዛ እንድንመጣ ያደረገው እሱ እና እሱም በሚያደርግበት ጊዜ አሁን ሱፐርቫይዘሮቹን ሆነ ሜሮችን ገቨርነሮቹን በሚታወቅበት ጊዜ የኢትዮጵያን ኬዝ ነው የሚያመጣው። እሱ እዚህ ኖረ እንጂ ልቡ ሁል ጊዜ ኢትዮጵያ ነው። ችግር ሲኖር ነው በፋመኑ ጊዜ እንደዚሁም ደግሞ አሁን ባለው ችግር ሁል ጊዜ ፓርቲስፔት ያደርጋል። ኖት ኦንሊ ፓርቲስፔት በማድረግ ሳይሆን ማርች ሲኖር ማርች ያደርጋል፣ ፈንድሬዚንግ ሲሆን እሱ ነው ሁሉን ነገር አስተካክሎ ለኢትዮጵያን ኮሚኒቲ ቋሚ ተጠሪ ነው እና እነኝን ሰዎች በሚጋብዝበት ጊዜ እና በሚያነጋግርበት ጊዜ ሂ ዩዝስ ሂዝ ኮኔክሽን ኢትዮጵያን እንዲረዱ።
አቶ አጎናፈር በቅርቡ ባደረባቸው ህመም ምክንያት በ71 ዓመታቸው ከዚህ ዓለም በሞት መለየታቸውን ተከትለው መላ ቤተሰባቸው ለጥልቅ ሐዘን ተዳርገዋል። ሼባ ፒያኖ ላውንጅ የተሰኘው በፊልም ወር ቀጠና ላይ ዛሬም ከሚገኙት ጥቂት የሙዚቃና የመዝናኛ ስፍራዎች አንደኛው ባለቤት የሆኑት ወይዘሮ ነጻነት ግን ባለቤታቸው የጀመሯቸውን ስራዎች ማስቀጠል የቤተሰባቸው አደራ መሆኑን ይናገራሉ።
ብዙ ሙዚቀኞች እሱ ድሮ ኦፖርቹኒቲ የሰጣቸውን ነው እስካሁን ከኔ ጋር የሚጫወቱት። እየመጡ ይነግሩኛል፣ ስለ ራሴ ላስ ያውቃሉ። እኔ ራሴ ላስ ጫወት ነበረ፣ እሱ ነው መጀመሪያ የሰጠኝ ኦፖርቹኒቲ። ያን ሆኜ እንደውም ሌላ ሰው ሳይቆጥረኝ እኔ ነው። አሁን በጣም ፌመስ ናቸው። እንደውም አንዱ በጣም የሚገርም ነገር ፌስቡኩ ላይ ጽፏል እና እኔም እህቴም የምናስበው እሱ የጀመረውን ነገር እና እሱ የእሱን ድሪም አኮምፕሊሽ በልዩ ልዩ ቦታ እሱ እንደሚያደርገው እኛን የጃዝን ብቻ ሳይሆን አገራችን የሀገራችንን ኮዝ አንድ ላይ አድርገን እሱ እንደሚያደርገው ከእሱ የተማርነውን ነገር አፕላይ አድርገን የእሱን ሌገሲ እንዲቀጥል ነው የምንፈልገው።
በቅርበት በሚያውቋቸው ዘንድ የአቶ ጎናፍር ሽፈራው የህይወት መንገድ ዩናይትድ ስቴትስን መኖሪያ ላደረጉ ኢትዮጵያውያን የሚተወቁም ነገር የላቀ ነው። ለአመታት በቅርበት ለሚያውቋቸው ወይዘሮ አለማሽ እስጢፋኖስ አቶ ጎናፍር ከራስ አሻግረው ለሌሎች ማሰብ ያለውን እርባና ማሳያ ናቸው።
አይ በጠቅላላው ግን ይህ ነው። አንድ ሰው ከራሱ ህይወት ውጭ ሆኖ ሌላውን ኮሚኒቲውን የሚያግዝ አስተሳሰብ በመኖሩ ከሱ ብዙ የሚማር ነገር አለ። ምክንያቱም ሰው ለራሱ መቼም ሰክሰስፉል መሆን ይችላል፣ ግን ከሱ ወጥቶ ለኮሚኒቲውና ለሀገሩ ህዝብ ኮንትሪቢዩት ማድረግ በጣም ትልቅ ነገር ነው እና እሱን በማድረጉ በጣም የሚመሰገንና አርአያ የሚሆን ይመስለኛል።
ዛሬም ድረስ በሳን ፍራንሲስኮ ከተማ የሚኖሩት አቶ ፍቅሩ በቀለ በበኩላቸው የአቶ አጎናፈር የቀደሙ እንቅስቃሴዎች ትውልደ ኢትዮጵያውያን በአሜሪካ የፖለቲካ ሂደት ውስጥ የላቀ ተሳትፎ እንዲያደርጉ አስተዋሽ እንደሆኑ ያወሳሉ።
አንድ ነገር ለእኔ እኔም ከሱ የተማርኩት ነገር የእሱ እዚህ ሀገር በነበረው ኤክስፒሪየንስ በጣም በአሜሪካን ፖለቲካል ሲስተም ያምናል። የሆነ አስተሳሰብ አለን፣ አሜሪካን እኛን አይወድንም ወይንም አሜሪካ እንደዚህ አውቃ እንደዚህ ታደርገናለች ወይም እንደዚህ ብለን የምናምነው እና አኩርፈን የተቀመጥን አለን። እሱ ግን እንደዛ አልነበረም። እሱ የሚለው እኛ እዚህ ቦታ የሆን ነው ሎሜከሮቹ የማይሰሙን በደንብ አድርገን ነገራችንን የማስረዳት ችሎታ ስለሌለን፣ ሁለተኛ ስትሮንግ የሆነ ፖለቲካል አክሽን ኮሚቲ ስለሌለን፣ ያ ፖለቲካል አክሽን ኮሚቲ ቢኖረን ካንዲዴቶችን ለእኛ ሲምፐታይዝ የሚያደርጉ ካንዲዴቶችን አስመርጠን እነዚህ ካንዲዴቶች ለእኛ እንዲቆሙ ለእኛ ኢንትረስት እንዲቆሙ ማድረግ የመቻል አቢሊቲ ስለሌለን እና ሲስተሙን ካፕታላይዝ ማድረግ ባለመቻላችን ነው አሁንም ፌል የምናደርገው። እነዚህ ሎሜከሮቹ ምንም አይዲያ የሌላቸው አሉ እንጂ ለምንድን ነው እሱ አሜሪካ ጠንካራ የሆነች ሀገር ኢትዮጵያ እንደትሆን የማይፈልገው? ምንም ምክንያት የለውም። ያ ነገር እንዲሆን ምንም አይነት ምክንያት ሊኖረው ራሱ ይሄ ነገር ሴንስ አይሰጥም። እንደዚህ ብሎ ማሰቡ መስራት አለብን ብሎ በፖለቲካል አክሽን ኮሚቴ በጣም ያምናል። ያንን ነበር ለማድረግ የሚያስብ የነበረው።
የአቶ አጎናፍር ቤተሰቦች የትውልድ ኢትዮጵያዊውን መልካም ግብሮች በሌላ ምዕራፍ እንዲቀጥሉ ይሻሉ። ወይዘሮ ነጻነት አለማየሁ በድጋሚ
አሁን እኔና ልጅ አለችው ከመጀመሪያ ትዳሩ ያፈራት ቢጊያ አጎናፍር የምትባል እንዲሁም እህቴ እስራኤል አለማየሁ እኛ በእሱ ስም ፋውንዴሽን አቁመን ለኢትዮጵያ ውስጥ ትምህርት ቤት መማር ለማይችሉ እንደነሱን አይነት ሰዎች መርዳት አስበናል፣ ፕላን አድርገናል። እና ይሄ ነው ይህንን እየሰራንበት ነው እና አምሹር ይሰራል። መርዳትም አለብን። የእሱም ሀሳብ አንደኛው እሱ ስለነበረ ይህንን ልናደርግ ያሰብ ነው።
መሰናዷችንን የማጠናቀቀው ሮበርት ስቱዋርት የተባሉ የጃዝ ተጫዋች አቶ አጎናፍርን ከዘከሩበት የማኅበራዊ መገናኛ መልእክታቸው ቀንጭቤ በማሰማት ነው። እሳቸው እንዲህ ይላሉ። በ1986 በዚህ ስፍራ የሙዚቃ ዝግጅቴን ሳቀርብ ገና 17 ዓመቴ ነበረ። ያልበሰልኩ መሆኔን ቢያውቁም እሳቸው ግን እድሉን ሰጥተውኛል። ብዙ ጥቁር ሙዚቀኞች ጉዟቸውን የጀመሩት በዚሁ ነበረ። ዝነኛ ከሆኑ በኋላ ግን ተመልሰው አልረዷቸውም። እኔ ጡት አባት የሚለውን መጽሐፍ ደጋግሜ የምጠቅስ ጊዜ ያለው ወጠኝ ጥቁር ጣሊያናዊ ነኝ። እናም እጠቅሳለሁ፣ ባለውለታዎቻችንን መቼም መቼም አንዘነጋም። ሮበርት ከአቶ አጎናፍር የተማሩትን በማስታወስ ለተተኪ ትውልድ ይበጃሉ ያሏቸውን ተግባራት እንደፈጸሙ በመልእክታቸው ላይ ጠቁመዋል። በዚህ ዝግጅት ወቅት በመረጃ ጥቆማ ረገድ የተባበረችኝን የፊልም ባለሙያ ሰሎሜ ሙሉጌታን በአድማጮች ስም በእጅጉ ላመሰግን ወዳለሁ። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቪኦኤ ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት አድማጮቻችን። በመቀጠል ደግሞ ወደ ምዕራባዊት ሀገር ናይጄሪያ እናቀናለን። ናይጄሪያ በሴቶች ላይ የሚደርሱ ጾታዊና ጾታን መሰረት ያደረጉ ጥቃቶች ለማስቆም የወጡ በርካታ ዓለም አቀፍ ስምምነቶች ፈራሚ ብትሆንም ችግሮቹ ግን እንደቀጠሉ ናቸው። በመሆኑም ጥቃት አድራሽ ወንጀለኞችን ተጠያቂ የሚያደርጉ አዳዲስ ሕጎች እንዲወጡ ይፈለጋል። ዘገባውን የላከልን ቲሞቲ አብዮዞ ሲሆን ወደ አማርኛ የመለሰችው ደግሞ ስመኝሽ ቆይናት እንደሚከተለው ታሰማናለች።
በማዕከላዊ ናይጄሪያ በምትገኘው ተራራማ ግዛት ውስጥ በሚገኘው በዚህ ስፍራ ጾታዊ ጥቃት የደረሰባቸው ሴቶች ተጠልለው ይገኛሉ። ከነዚህ ሴቶች አንዷ የሆነችው ስቴላ ኬኔት እንደ አውሮፓውያን አቆጣጠር በ2017 የ10 ዓመት ልጅ እያለች ነበር በወላጅ አባቷ የተደፈረችው።
ወላጅ አባቴ ሰውነቴ መነካካት ጀመረ። አንድ ቀን ወደ ጎን ጠራኝና ማንም ወንድ እንዳያታልልሽ፣ ህይወት ምን እንደሆነ እኔ አስተምርሻለሁ፣ እድሻለሁ አለኝ። ብናገር ይደበድበኛል፣ እናም ደግሞ የትምህርት ቤት ክፍያ መክፈል ያቆማል ብዬ ፈራሁ።
ኬኔት ባለፈው ዓመት የቤተሰቡ ጓደኛ ለሆነ ሰው ስለ ሁኔታው እስክትናገር ድረስ የሚደርስባት ጾታዊ ጥቃት እንደቀጠለ ትናገራለች። ግለሰቡ ስለ ሁኔታው ለፖሊስ በማሳወቁ አባቷ ቢታሰርም የደረሰባት ነገር በራስ መተማመኗን በትልቁ እንደጎዳው ትገልጻለች።
መጀመሪያ እዚህ ስመጣ በጣም አስቸጋሪ ነበርኩ። አስቸጋሪ ስል ከማንም ሰው ጋር መቀራረብ አልፈልግም ነበር። ሁልጊዜ መጥፎ ልጅ እንደሆንኩ አይነት ስሜት ይሰማኛል።
ክርስቲያን ሴቶችን ለላቀ ስራ ማጎልበት የተሰኘው ለትርፍ ያልተቋቋመ ድርጅት በናይጄሪያ ውስጥ የተመሰረተው እንደ አውሮፓውያን አቆጣጠር በ2010 ሲሆን የከለላ አገልግሎት በሚሰጠው መጠለያ ጣቢያው እንደ ኬኔት ያሉ ከጾታዊ ጥቃት የተረፉ ሴቶች ከደረሰባቸው ጉዳት እንዲያገግሙ እየረዳቸው ይገኛል። ናይጄሪያ ማፑቶ ፕሮቶኮል የተሰኘውን የሴቶች መብት የሚመለከት የአፍሪካ ቻርተር ከፈረመች ከ20 ዓመታት በላይ ብታስቆጥርም በሴቶችና ልጃገረዶች ላይ የሚደርሰው ጥቃት ግን እየጨመረ ሄዷል። በናይጄሪያ የፈረንሳይ አምባሳደር የሆኑት ኢማኑኤሌ ብላትማን በቅርቡ ባደረጉት ንግግር በሀገሪቱ ያለው ኢኮኖሚያዊ ተግዳሮቶች በስርዓተ ጾታ ላይ የሚፈጸሙ ጥቃቶች ቁጥር እየጨመረ እንዲሄድ ማድረጉን ተናግረዋል። የ18 ዓመቷ ካቾሎ ሙሳ ከ8 ዓመት በፊት ባጎቷ እንደተደፈረች ትናገራለች። ሆኖም እስካሁን ድረስ ጉዳዩን ለቤተሰቦቿ ለመናገር ትፈራለች።
ዋሸሁ። የሆነ ሰው ሊጠልፈኝ እንደሞከረ ነው የነገርኳቸው። እናም በኋላ ተጸጸትኩ። ጉዳዩን ለመናገር ፈርቼ ነበር።
በታህሳስ ወር የናይጄሪያ የህግ አውጪዎች ህግ አስፈጻሚ አካላት ወሳኝ እርምጃዎችን መውሰድ እንዲችሉ ህጎቹ እንዲከለሱ ጠይቀዋል። ከለላ የሚሰጠው መጠለያ ጣቢያ ዋና ስራ አስኪያጅ የሆኑት ጃኔት ፒትሩስም አሁን ያሉት ህጎች መገምገማቸውን ይደግፋሉ።
ለእኔ የእድሜ ልክ እስራት ወይም ደግሞ የሞት ፍርድ ሌሎች ሰዎች ተመሳሳይ ድርጊቶችን እንዳይፈጽም ማስፈራሪያ ሆኖ የሚያገለግል ይመስለኛል። የወንጀሉ ክብደት ጥቃት በደረሰባቸው ሰዎች ልብና ህይወት ውስጥ ለዘላለም የማይጠፋ ጠባሳ ትቶ ነው የሚያልፈው።
ፒትሩስ አክለው የበለጠ ጠንካራ ህጎች መኖራቸውና ጠንካራ የህግ አፈጻጸም ወንጀሉ እንዳይፈጸም ከማድረግ ባለፈ ሴቶች የተሻለ ደህንነት እንዲሰማቸው እንደሚያግዝም ገልጸዋል።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ ደግሞ በድምፅና ምስል ምህንድስና አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ።